የርዕሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ዛሬ ሮብ ረፋድ ላይ በኮሪያ ስላደረጉት ሐዋርያዊ ጉብኝትና የገጠማቸው አጠር ባለ መንገድ በመግለጥ በጳውሎስ ስድስተኛ አዳራሽ ይህንን ትምህርት አቅርበዋል።
ካሪ ፍራቴሊ ኤ ሶሬሌ ቦንጆርኖ ኔ ጆርኒ ስኮርሲ ho compiuto un viaggio apostolico in Corea e oggi insieme con voi ringrazio il Signore per questo grande dono.
ውድ ወንድሞችና እህቶች እንደምን አደራችሁ? ባለፉት ቀናት በኮሪያ ሐዋርያዊ ጉዞ አካሄድኩኝ። ዛሬ ደግሞ ከእናንተ ጋር አብሬ ለዚሁ ታላቅ ስጦታ ጌታን አመሰግናለሁ። በሰማዕታት ምስክርነት የተመሰረተችና በአስፍሆተ ወንጌል ሕያው የሆነች የእስያ ጥንታውያን ባህሎችና የቅዱስ ወንጌል ዘላለማዊ ህዳሴ በሚገኙባት አገር አንዲት ወጣትና ታታሪ ሆነች ቤተክርስቲያን ለመጎብኘት ችያለሁ። እጅግ የተወደዱ የኮሪያ ወንድሞቼ ጳጳሳትንና የሪፐብሊክ ፕሬዝዳንት እንዲሁም ለሁሉም ባለስልጣኖችና ይህ ጉብኝት እንዲሳካ በርክቶ ላደረጉ ሁሉ በድጋሚ ለማመስገን ወዳለሁ።
ሲግኒፊካቶ ዲ ኩዌስቶ ቪያጆ አፖስቶሊኮ si può condensare in tre parole: memoria, speranza, testimonianza.
የዚ ሐዋርያዊ ጉዞ ትርጉም በሶስት ቃላት ሊጨመቅ ይችላል: ዝክር፣ ተስፋና ምስክርነት። የኮሪያ ሪፐብሊክ ባጭር ጊዜ ታላቅና ፈጣን ምጣኔ ሀብታዊ ግስጋሴ ያሳየች ሀገር ናት። ነዋሪዎቿ ትጉና ስርዓት ያላቸው ሰራተኞች ነው በደንብ ሲኖሩ። ይህም ከቅድማያቶቻቸው የወረሱት ነው። በዚህ ሁኔታ ቤተክርስቲያን የታሪካቸው ዝክርና የተስፋ ጠባቂ ናት። አንዲት መንፈሳዊ ቤተሰብ ሆና ሽማግሌዎቹ ለወጣቱ ትውልድ ከታላላቆቻቸው የወረሱት የእምነት ብርሃን ያስተላልፋሉ። በዚህም የጥንቱ የምስክርነት ዝክር ላለው ትውልድ አዲስ ምስክርነት ሆኖ ለሚመጣው ደግሞ ተስፋ ይሆናል። የዚህ ጉዞ ሁለቱ ዋና ፍጻሜዎች በዚህ አመለካከት ልናነባቸው እንችላለን። ከሰላሳ ዓመታት በፊት በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ቅድስናቸው ለታወጀው ሰማዕታት ዛሬ እኛ ሌሎች 124 የኮሪያ ሰማዕታት የብፅዕና ሥርዓታቸውን በማወጅ እንጨምራለን። ሁለተኛው ደግሞ በኢስያ ስድስተኛው ዓለም አቀፍ የወጣቶች ቀን ለተሰበሰቡት የመላው ኤስያ ወጣቶች ጋር መገናኘት ነበር።
Il giovane è sempre una persona alla ricerca di qualcosa per cui valga la pena vivere. E il martire dà testimonianza di qualcosa, anzi di qualcuno per cui vale la pena dare la vita.
ወጣቱ ለጊዜ የህይወት ትርጉሙን ለማግኘት በአሰሳ የሚገኝ ሲሆን ሰማዕታት ደግሞ ያንድ አገር መስካሪ በመሆን ለአንድ ነገር ህይወትም መስጠት ትርጉሙ እንዳለው የሚገልጥ ይህም ሁሌ የእግዚአብሔር ፍቅር ሆኖ የእግዚአብሔር አብ ምስክር በሆነው በኢየሱስ ክርስቶስ ሥጋ የለበሰ ፍቅር ነው። ከወጣቶቹ ጋር በተገናኘሁበት ሁለት ወቅቶች ከሙታን ተለይቶ የተነሳ የጌታ መንፈስ ወጣቶቹ ከተለያዩ አገሮች ባመጡት ደስታና ተስፋ ልቦቻችን ሞላልን። ይህም እጅግ አስደሳች ነበር። የኮሪያ ቤተ ክርስቲያን ምእመናን በቤተ ክርስቲያን የነበራቸው ዋነኛ አስተዋጽኦ ማለትም የእምነት ምንጭና ጠባቂ በመሆን ይሁን ባካሄዱ ስብከተ ወንጌል ዝክር ይዛ ትገኛለች። በዚያች ምድር የክርስቲያን ማህበረሰብ በሐዋርያዊ አገልግሎት ልዑካን አልተቋቋመም። ግን በኮሪያ ወጣቶች እንደ አውሮፓውያን አቆጣጠር በ1700 ዓመተ ምህረት አጋማሽ አካባቢ በአንዳንድ የክርስትና ጽሑፎች በጣም በመደነቅና በመሳብ ጠልቀው በማጥናት የራሳቸውን ሕይወት መመሪያ አድርገው ለመኖር መረጡ። ከእነሱም ውስጥ አንዱ ወደ ቻይና ዋና ከተማ ፔኪኖ እንዲጠመቅ ሲጋበዝ እሱም በተራው ሌላ ጓደኞቹን አጠመቀ። ከዛ ጊዜ ጀምሮ ይህ ኅብረት እያደገ ወደ ትልቅ ማህበረሰብ ሲስፋፋ ከመጀመሪያው ጊዜ ጀምሮ ለዘመናት ለመቶ ዓመታት ያህል ብዙ አመጽና ስደት ሲደርስበት እንዲሁም በሺ የሚቆጠሩ ተሰውተዋል። ስለዚህ የኮሪያ ቤተ ክርስቲያን የተመሰረተችው በእምነት በሐዋርያዊ አገልግሎት ልዑካኖችና በምእመናን መስዋዕትነት ነው። የመጀመሪያ የኮሪያ ክርስቲያኖች ለመኖር የወሰዱት አርአያ እንደ በኢየሩሳሌም ይኖሩ የነበረ የመጀመሪያ ዘመን ክርስቲያኖች ህብረት በተግባር በማድረግ የወንድማማችነትን ፍቅር በህብረተሰቡ ያለውን መከፋፈልን በማሸነፍ ነበር። ስለዚህ የዘመናችንን ክርስቲያኖች ከዶችና ህብረተሰቡ ከመይፈልጋቸው ወገኖች እንዲያካፍሉና እንዲለግሱ አበረታታሁኝ። በማቴዎስ ወንጌል ምዕራፍ 25 ቁጥር 40 እንደተጻፈው በእውነት እላችኋለሁ ከነዚህ ወንድሞች አነስተኛ ለሆነው ላንዱ እንኳን ብታደርጉት ለኔ እንዳደረጋችሁት ነው ሲል ይመልስላቸዋል።
Cari fratelli, nella storia della fede in Corea si vede come Cristo non annulla le culture. Cristo non annulla le culture.
ወንድሞቼ የኮሪያን እምነት ታሪክ ስንመለከት ክርስቶስ ባህልን እንደማይተውና እንደማይሽር እንዲሁም ለዘመናት እውነትን ለሚፈልጉ የህዝቡን ጉዞ የክርስቶስን ፍቅር ለነሱና ለሌሎችም በተግባር የሚያሳዩ ናቸው። ክርስቶስ መልካምን ነገር አይጥልም። መልካሙን ነገር ወደፊት በመውሰድ ወደ ሙላትና ፍጹምና ያደርሳል። ክርስቶስ የሚዋጋውና የሚያሸንፈው ጠላታችንን ዲያብሎስን ነው። ጠላታችን ሐሜትን እየዘራ ሰው ከሰው ህዝብ ከህዝብ እያጋጨ ብቸኝነትን እየፈጠረ ሲያባርር የዚህም ምክንያቱ ገንዘብን ስለሚያመልኩ ነው። ገንዘብ በወጣቱ ልብ የሚዘራ መርዝ ነው። ይህንን ነው ጌታችን ኢየሱስ ክርስቶስ የተዋጋው ያሸነፈውም በፍቅር መስዋዕትነት ነው። እኛም ከእርሱ ጋር በመሆን በፍቅሩ የኖርን እንደሆነ እንደ ሰማዕታት የክርስቶስን ድል እንመሰክራለን። በዚህ እምነት ነው የጸለይ ነው። አሁንም ለሁሉም የኮሪያ ምድር ልጆች እንጸልያለን። በጦርነቱ ምክንያት ተከፋፍሎ ለሚሰቃዩ በህብረት የወንድማማችነት ጉዞና የአንድነት እንዲሆን የጉዞ መቤታችን ድንግል ማርያም ፍልሰታ ከሰማይ ተሰጠ ብርሃን ከላይ ከክርስቶስ ግዛት የቤተክርስቲያን እናት እግዚአብሔር ልጆች ጉዞ በመምራት የደከሙትን በመደገፍ በችግርና በስቃይ የሚገኙትን በተስፋ ታጽናናለች። በማቋርጠው የእናት አማላጅነቷ ጌታችን ኢየሱስ ክርስቶስ የኮሪያን ህዝብ ይባርክ፣ ሰላምና በረከትን ይስጠው፣ በመድር የምትገኛውንም ቤተክርስቲያኑን ይባርክ። ሁልጊዜ ፍሬን የምታፈራና በደስታ ወንጌልን የምትመሰክር ትሁን። እግዚአብሔር ይስጥልኝ።